ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 27 2015 ዓመተ ምህረት ዝግጅታችን ጀመረ።
ከሶስት አስርት ዓመታት በላይ በዲያስፖራም ሆነ በአገር ውስጥ ለሚኖረው የኢትዮጵያ ማህበረሰብ ትልቅ አስተዋጽኦ ላበረከቱ ግለሰቦች፣ የንግድ ተቋማትና የተለያዩ ድርጅቶች ሽልማት የሰጠው ሲድ ተቋም የዘንድሮው ተሸላሚዎችን ይፋ አድርጓል።
ለኔ በጣም ትልቅ ነገር ነው። ካለሁበት ተደበቅኩበት ነገር ለወጣሁኝ በሰው ፊት እንዲታወቅ ስራዬ በተለይ በግልጽ እንዲወጣ ኢንካሬጅ የሚያደርገኝ ነገር ነው።
በጠፈር ምርምር ከፍተኛ ውጤት እንዳሳየ አቅኚ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል።
የሰማችኋቸው ከሲድ ኢትዮጵያ ተሸላሚዎች መካከል የሆኑት ነው። በምሽቱ መሰናዷችን ባለፈው ሳምንት በዋሽንግተን የተካሄደውን የሽልማት ስነ ስርዓት እንቃኛለን።
ራሴ ሱሰኛ ነኝ፣ አጫሽ ነኝ፣ ጠጪ ነኝ፣ ቁማርተኛ ነኝ ብዬ ለራሴ ተቀብየው ለራሴ አመኜ ነው ይላል። እዛ ለመገላገል ማመን ብቻ ነው። ከታመነ መዳን ይቻላል።
አሁን ደግሞ የሰማችሁት ከአቧሪ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ በሚለው መጽሐፍ ያለፈበትን የመጠጥና የቁማር ሱሶች ጨምሮ የተለያዩ የባህሪ ተግዳሮቶቹ ያጋራውን የኮሎምቦስ ኦሃዮ ነዋሪ አቶ ዳንኤል ማሞን ነው የምሽቱ እንግዳችን ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ በሁለት ሳምንት አንዴ እያዘጋጀን ወደ እናንተ የምናደርሰው የዕለተ እሁድ ግንቦት 27 2015 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ንጉሱ ታምሬም በቅንብሩ አብረውን ይቆያል። እስከ ምሽቱ 4 ሰዓት አብረናችሁ እንሆናለን። እናንተም ከኛ ጋር አሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በሳውዲ አረቢያና በዩናይትድ ስቴትስ አደራዳሪነት በተቀናቃኝ የሱዳን ወታደራዊ አንጃዎች መካከል የተደረሰው የተኩስ አቁም ስምምነት ጊዜው ማክተሙን ተከትሎ እሁድ ዕለት በተለያዩ መዲናው አካባቢዎች ግጭት መባባሱን የካርቱም ነዋሪዎች ገልጸዋል። የታላቁ መናገሻ ቀጠና የሚባለውን ስፍራ ከመሰረቱት 3 ኩታ ገጠም ከተሞች መካከል አንዷ በሆነችው ኡምዱርማን ወታደራዊ አውሮፕላን ተከስክሶ እንደነበረም የዓይን እማኞች ተናግረዋል። የሱዳን ፈጥኖ ደራሽ ኃይሎች ላይ ጥቃት ለመፈጸም የጦር ጀቶችን ከሚጠቀመው የሱዳን ጦር እስካሁን ድረስ የተሰጠ መግለጫ የለም። በአውሮፓውያኑ ሚያዝያ 15 የገነፈለው የሱዳን ውስጥ ግጭት ከመዲናዋ ውጭ ወዳሉ ስፍራዎች ተስፋፍቶ ከፍተኛ የሰብአዊ ቀውስ ፈጥሯል። የተኩስ አቁም ስምምነቱን ለማራዘም የተጀመረው ድርድር ባለፈው ሳምንት ቢቋረጥም ሳውዲ አረቢያና ዩናይትድ ስቴትስ በጄዳ ከሚገኙ የሱዳን ሰራዊትና የፈጥኖ ደራሽ ኃይል ልዑካን ጋር በየቀኑ መገናኘታቸውን እንደቀጠሉ ተናግረዋል። እነዚህ ውይይቶች ያተኮሩት የጄዳ ድርድር ከመቀጠሉ በፊት ሰብአዊ እርዳታዎችን በማመቻቸትና በቅርብ ጊዜ ውስጥ ሁለቱ ወገኖች ሊወስዷቸው በሚገቡ እርምጃዎች ዙሪያ ስምምነት ላይ ለመድረስ ነው ሲሉ ሁለቱ ሀገራት በጋራ መግለጫ ሰጥተዋል። የተኩስ አቁም ስምምነቱ በአውሮፓውያኑ ግንቦት 22 ተጀምረው ቅዳሜ አመሻሽ ላይ አብቅቷል። የበረታውን ጦርነት በተወሰነ ደረጃ እንዲቀንስና የሰብአዊ አቅርቦት ውስንነት እንዲሻሻል ቢያደርግም እንደቀደሙት የእርቅ ስምምነቶች በተደጋጋሚ ተጥሰዋል። ዛሬ እሁድ ጦርነት እንደተቀሰቀሰባቸው ከተሰማባቸው አካባቢዎች መካከል ማዕከላዊና ደቡብ ካርቱም እንዲሁም በሰሜን ከጥቁር አባይ ማዶ ባህሪ ይገኙበታል። አድማጮቻችን፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ባለፈው ሳምንት በሶማሊያ የሚገኘውን የአፍሪካ ህብረት ጦር ሰፈር ታጣቂዎች ከበው በወሰዱት እርምጃ 54 የዩጋንዳ ሰላም አስከባሪ ኃይል አባላት መሞታቸውን የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ተናገሩ። ጥቃቱ በጦርነት በደቀቀችው ሀገር ውስጥ በአልሸባብ ጂሃዲስቶች ከደረሱት አስከፊ ጥቃቶች አንዱ መሆኑም ተገልጿል። ሙሴቬኒ ቅዳሜ አመሻሽ ላይ በትዊተር ገጻቸው አንድ የጦር አዛዥን ጨምሮ የ54 ወታደሮች በድን አግኝተናል ብለዋል። አንጋፋው መሪ ሀገሪቱን ከሚያስተዳድረው ብሔራዊ ተጋድሎ ንቅናቄ ፓርቲያቸው አባላት ጋር መነጋገራቸውን ጽህፈት ቤታቸው ገልጿል። በአፍሪካ ህብረት ኃይል የሚደገፉ የመንግስት ደጋፊ ኃይሎች በአልሸባብ ላይ ባለፈው ነሐሴ ወር ጥቃት ከከፈቱ ወዲህ የአሁኑ ጉዳት እጅግ ከባድ መሆኑ ተነግረዋል። የሙሴቬኒ ንግግር በአፍሪካ ህብረት አባላት ዘንድ ያልተለመደ ጉዳትን የማመን እርምጃ መሆኑም ተጠቅሰዋል። በሶማሊያ ደካማ በሆነው ማዕከላዊ መንግስት ላይ ከአስር ዓመታት በላይ አስከፊ ሽምቅ ውጊያ ሲያካሄድ የቆየው አልሸባብ በአውሮፓውያኑ ግንቦት 26 በዩጋንዳ ሰላም አስከባሪዎች ጦር ሰፈር ላይ ጥቃት ከፍቶ 137 ወታደሮችን መግደሉን ተናግረዋል። አልሸባብ በጦር ሜዳ ያገኘሁት የሚለውን ድል ለፕሮፓጋንዳ ፍጆታ ሲል በማጋነን ስለሚታወቅ ለአፍሪካ ህብረት ጦር ሰራዊት የሚያዋጡ መንግስታትም ለደረሰ ጉዳት ማረጋገጫ የሚሰጡት አልፎ አልፎ ብቻ ነው። የአልሸባብ ታጣቂዎች ከዋና ከተማይቱ ሞቃዲሹ በስተደቡብ ምዕራብ 120 ኪሎ ሜትር ርቀት ላይ በምትገኘው ቡሌ ማሬር የሚገኘውን የጦር ሰፈር ፈንጂ በጫነ መኪና ጥሰው ከገቡ በኋላ ውጊያ መደረጉን የአካባቢው ነዋሪዎችና የሶማሊያ ወታደራዊ አዛዥ ለዜና አውታሩ ተናግረዋል። የቻይና ብሔራዊ መከላከያ ሚኒስቴር ዩናይትድ ስቴትስና ቻይና ቢጋጩ ዓለም ሊቋቋመው የማይችል አደጋ ሊተው እንደሚችል ተናገሩ። በወታደራዊ ደንብ ልብሳቸው የተከሰቱት ሊ ሺንግፉ በዛሬው ዕለት ሲንጋፖር ውስጥ በተካሄደው የእስያ ከፍተኛ የደህንነት ጉባኤ ሻንግሪላ ላይ ንግግር አድርገዋል። ቻይናና ዩናይትድ ስቴትስ የተለያዩ ስርዓቶች እንዳሏቸውና በብዙ መንገዶች እንደሚለያዩ የተናገሩት ሻንግፉ፣ ሆኖም ግን ልዩነቶቹ የጋራ ትስስርና የጠለቀ ትብብርን ለማሳደግ የሚያስችሉ የጋራ መሰረቶችና ፍላጎቶችን ሊያግዷቸው እንደማይገባ አክለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን የመሪዎቹ ጉባኤ ላይ ቅዳሜ ዕለት ንግግር ያደረጉ ሲሆን ቻይና በሁለቱ ሀገራት መካከል ያለውን የግንኙነት መስመር ክፍት እንድታደርግ አበረታተዋል። ሊ በስብሰባው ላይ ለመገናኘት የኦስቲንን ጥያቄ አልተቀበሉም። ሆኖም ሁለቱ የጦር መሪዎች አርብ ዕለት በጉባኤው ላይ ተገናኝተው ተጨባብጠዋል። ፔንታገን እንደገለጸው ግን ሁለቱ የመከላከያ ባለስልጣናት ተጨባጭ የሐሳብ ልውውጥ አላደረጉም። ግጭት ሊያስከትሉ የሚችሉ የተሳሳቱ ሂሳቦችን ለማስወገድ በአገሮች መካከል ቀጣይነት ያለው ግንኙነት አስፈላጊ መሆኑን ኦስቲን ተናግረዋል። ግጭት ወይንም ፍጥጫ አንፈልግም ሲሉ ኦስቲን በጉባኤው ላይ ተናግረዋል። ሆኖም ግን በጉልበተኝነት ወይንም ማስገደድ ፊት ግን ፍንክቻ አንልም ሲሉም አክለዋል። የዩናይትድ ስቴትስ መከላከያ መስሪያ ቤት ኃላፊ ሊሎይድ ኦስቲን። በስተመጨረሻም በቻይና ደቡብ ምዕራብ ሲቹዋን ግዛት በደረሰ የመሬት መንሸራተት 14 ሰዎች መሞታቸውን የአካባቢው አስተዳደር መግለጫ አስታውቋል። አምስት ሰዎች የገቡበትም እንዳልታወቀ ተገልጿል። ይህ የመሬት መንሸራተት አደጋው የተከሰተው ዛሬ ማለዳ በሊሻን ከተማ አቅራቢያ ነው። 180 ሰዎች ለአሰሳና ለነፍስ ማዳን ስራ መሰማራታቸውን መግለጫው አስታውቋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 27 2015 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ደሬ፣ በዚህ ሳምንት የአውሮፓውያኑን ግንቦት ወር አጠናቀን የሰኔን ወር ጀምረናል። ይህም ማለት ዛሬ በዚህ ሀገር አቆጣጠር ሰኔ 4 ነው። በኢትዮጵያ ደግሞ ግንቦት 27 2015 ነው።
እውነት ነው። እንግዲህ ቀኑን መቁጠርሽ ልክ በየአመቱ የግንቦት ወር ሊያልቅ አካባቢ እዚህ ዩናይትድ ስቴትስ ውስጥ የሚካሄደውን አንድ ትልቅ ዝግጅት ለመጠቆም ይመስለኛል።
አልተሳሳትክም። ለምሽቱ የመጀመሪያ መሰናዶ አድርገን ወደ አሰናዳ ነው እና በየአመቱ በስራና በምግባራቸው ለላቁ ኢትዮጵያውያን የሚበረከተውን ሽልማት የሚያስቃኘው ዘገባችን የሚያንደረድረን ነው። ከዛ በፊት ግን ከዚሁ ዝግጅት ጋር ተያያዥነት ያለው ለአገር፣ ለወገን፣ ለቤተሰብ መልካም የሰሩ ሰዎችን የሚያወድስ አንድ ሙዚቃ ለምን አንጋብዝም?
በስራና ምግባራቸው ከላቁ ኢትዮጵያውያን ሽልማት ጋር የተገናኘ ዜማ ምን አገኘሽ ልልኝ?
እንግዲህ ለጾታሽ አደላሽ አትበለኝና በተለይ ለሴቶች የተዜበ ቢሆንም የሀገር ካስማ የሚለው ዜማ ጥሩ ምርጫ ይመስለኛል። የተለያዩ የኢትዮጵያ እውቅ ድምፃውያን የተሳተፉበትን የሀገር ካስማ እንጋብዝ። የአገር ካስማ ሴት ነኝ እኔ የበረታው ለወገኔ እያሉ በርካታ ድምጻውያን እየተቀባበሉ ያዜሙትን ሙዚቃ ነው ሰምተን የተመለስነው። በዚሁ ወደ ቀዳሚው ዝግጅታችን እናልፋለን።
የዘንድሮው ሲድ ሽልማት ተሸላሚ ኢትዮጵያውያን
ኢትዮጵያ ላለፉት 3 አስርት አመታት የዘለቀ የኢትዮጵያውያን ማህበረሰብ የሽልማት ድርጅት ሲሆን ተቋሙ በአለም ዙሪያ ለሚኖሩ ውጤታማ ኢትዮጵያውያን በሚሰጠው እውቅና ይታወቃል። በስራና በርክቷቸው እንዲሁም ትምርታቸው ከላቁ ወጣቶች አንስቶ ዛሬ በህይወት እስከሌሉ ግለሰቦች ድረስ በአራያነት የሚነሱትን የሁንና የቀድሞ ትውልድ አባላትን እየመረጠ ይሽልማል።
ድርጅቱ በትምህርታቸው እጅግ የላቁ ውጤት ያስመዘገቡትን መርጦ በመሸለም ከማበረታታት ባሻገር ወንድሞቻቸውንና እህቶቻቸውን ለበለጠ ስኬት ለማነቃቃት ይችሉ ዘንድ እድል መፍጠር የተቋሙ አንዱ ዓላማ መሆኑንም አዘጋጆቹ ተናግረዋል። የዘንድሮውን የሽልማት ስነ ስርዓት የተከታተለው አሉላ ከበደ ያጠናቀረውን የሽልማት ስነ ስርዓት የምሽቱ የመጀመሪያው ዝግጅታችን ነው። ወደዚያው እንለፍ።
As a pioneer Ethiopian excelling in space sciences, Dr. Brooke Lacko built an infrared...
በተፈር ምርምር ከፍተኛው ውጤት እንዳሳየ ኢትዮጵያዊ ተመራማሪ ዶክተር ብሩክ ላቀው የሰሩት የኢንፍራሬድ ጨረር መለኪያ ከምድር 1.2 ቢሊዮን ኪሎ ሜትሮች ርቀት ላይ ወደምትገኘው ሳተርን ተልኮ ለ13 ዓመታት በተራው መረጃ ወደ ምድር ለመላክ በስኬት ጥቅም ላይ ውሏል።
ከዘጠኙ ተሸላሚዎች አንዱ የሆኑት የዩናይትድ ስቴትስ የጠፈር ምርምር ባለስልጣን ናሳ ሳይንቲስት የዶክተር ብሩክ ላቀው ስራ በስነ ስርዓቱ ከተዋወቀበት የተወሰደ ነበር የተከታተል ነው። ዘንድሮ ከዘጠኙ ተሸላሚዎች በተጨማሪ 2 ኢትዮጵያዊ የዳያስፖራ ድርጅቶችም ለውቅና በቅተዋል። የስደት ህይወት የሚጠይቀውን የኑሮ ፈተና እየከፈለም ቢሆን ዘወትር ግማሽ ልቡን ከሀገሩ ጋር ያቆራኘ እንደሚመስለው አብዛኛው በውጭ ሀገር ነዋሪ ኢትዮጵያዊ ሁሉ መልካም ሰርተው ያለፉና ከልፈት በኋላ የሚታወሱትን ጨምሮ በየአመቱ ከሀገር ውስጥም ተሸላሚዎች የነበሩት የሰሜን አሜሪካው የኢትዮጵያውያን ሽልማት ድርጅት ዘንድሮ ግን ትኩረቱን ሙሉ በሙሉ በውጭ ሀገር ነዋሪው ኢትዮጵያውያን ላይ ብቻ አድርጓል። Honoring the mighty diaspora. ከሀገር ውጭ የሚኖረውን ሀያሉን ኢትዮጵያዊ እናክብር እናወድስ በሚል መሪ ቃል ነው 30ኛውን የሽልማት ስነ ስርዓቱን ባለፈው እሁድ ግንቦት 20/2015 ዓ.ም ከዋሽንግተን ዲሲ ወጣ ብላ በመትገኘው የሜሪላንድ ክፍለ ግዛቷ የኮሌጅ ፓርክ ከተማ ያካሄደው። በእንግሊዝኛው የአጽህሮት ቃል ሲድ ዘወትር እንግዳ በሚመስለው የአማርኛ መጠሪያ ስሙ ደግሞ ማህበራዊ ግዩራን ዘረ ኢትዮጵያ ይሰኛል።
Good evening. Please join me in giving a round of applause as we welcome Alan Sahib to the stage.
በግብዣው መሰረት መድረኩን የተረከበችው የምሽቱ የመድረክ ባለሟል ሁለገቧ ከያኒ ዓለም ፀሐይ ወዳጆ አሁን እያደገ የመጣ የሚመስለውን ለሴቶች የሚሰጥ ተገቢ ስፍራ በሚያመላክት ዘይቤ ነበር በሁለቱም ጎራ በአዋቂዎችም በወጣቶችም ለውቅና ለበቁት ሴት ተሸላሚዎች እንዲህ ስትል መልካም ምኞቷን በመግለጽ መስተንግዶዋን አንድ ያለችው።
የሲድ ተሸላሚዎች የወጣቶቹም ያንጋፋዎቹም በዚህ አመት ተሸላሚ ስለሆናችሁ መጀመሪያ እንኳን ደስ አላችሁ በማለት እንጀምራለን። እንኳን ደስ አላችሁ።
ሲድ የፖለቲካ፣ የሃይማኖት፣ የጎሳ ወይም የዘውግ ውገና የሌለው ሁሉንም እኩል ለማክበር የተቋቋመ ሰላማዊና ገለልተኛ የበጎ አድራጎት ድርጅት መሆኑን የተናገሩት ደግሞ ከመስራቾቹ አንዱ የሆኑት የድርጅቱ የወቅቱ ፕሬዚዳንት የምህንድስና ባለሙያው አቶ አክሊሉ ደምሴ ናቸው። ድርጅታቸው በትውልድ ሀገራቸው ኢትዮጵያ የሚታዩትን በንጹሐን ላይ የሚፈጸሙ የኃይል ጥቃቶች፣ ሕግ አልባነት፣ የግፍ ግድያዎችና የዜጎችን ከቀያቸው መፈናቀል አጥብቆ እንደሚያወግዝ፣ የኢትዮጵያ መንግስት ይህን ማስቆም ሕግ እንዲከበርና ሰዎች በሰላም አብረው መኖር እንዲችሉ ማድረግ መቻል እንዳለበት የገለጹበትን ማሳሰቢያ በማስቀደም ነው ታዳሚውን ለመቀበል ወዳዘጋጁት ንግግር የዘለቁት። እንደ አውሮፓውያን የዘመን አቆጣጠር ግንቦት 30/1993 ዓ.ም ቁጥራቸው ከ35 እስከ 45 የሚደርሱ ሰዎች በተገኙበት ዓመታዊ ስነ ስርዓት እንዴት እንደተጀመረ በማስታወስ ለዛሬ ገጽታው ያበቃውን ያለፉትን 30 ዓመታት ጉዞውን አውስተዋል። የዛሬዎቹም ተሸላሚዎች በበኩላቸው በወገኖቻቸው መሃል ለመከበርና ለመወደስ አበቃን ያሉትን የመጡበትን መንገድ በተራቸው መለስ ብለው ለማየት መገደዳቸው አልቀረም።
ይህን ህይወት ስለቀረጸልኝ ፈጣሪን አመሰግነዋለሁ። በህይወቴ ያሉትን በብዛት እንድባረክ ያደረጉኝን ሰዎች ስለሰጠኝ፣ በምግባር የሚታይ ፍቅር የሰጡኝ ወላጆቼ ያለ ተጨማሪ ምክንያት የመውደድ ምሳሌ ናቸው። ስለዚህም ምሽት ሁላችሁንም አመሰግናለሁ፣ እወዳችኋለሁ።
ወይዘሪት ኢትዮጵያ ሀብተ ማርያም በዓለም ዙሪያ ከፍተኛ እውቅና ካላቸው የሙዚቃ ህትመት ኢንዱስትሪ መሪዎች አንዷ ናት። ገና በ14 ዓመት ዕድሜዋ በአትላንታው የላፌስ ሪከርድስ የሥራ ልምምድ ትምህርት ዕድል ባገኘችበት ወቅት ሙዚቃ ያሳደረባት ፍቅር ረዥሙን መንገድ መጀመሩን ታሪኳ ያወሳል። የሕክምና መድህን ዋስትና ለሌላቸው ሕሙማን ከሚሰጡት አገልግሎት ለሴቶች የማህፀን ሕክምና፣ አደገኛ መድኃኒቶች የሚያስከትሏቸውን ጥንቆች እስከ ማከምና ማህበራዊ ሁከትን የሚያስከትሉ ግጭቶችን እስከ ማድረቅ የሚደርሱ መጠነ ሰፊ አገልግሎቶችን ከዋሽንግተን ዲሲ ወጣ ብላ በምትገኘው የአሌክዛንድሪያ ከተማ በሚገኘው ክሊኒካቸው የሚሰጡት ዶክተር ኒሻን ካሳ ሌላዋ ተሸላሚ ናቸው። የዛሬው የእውቅና መድረክ ከተደበቅኩበት እንድወጣ አደረገኝ የሚሉት ዶክተር ሊሻን ለሚረዷቸው ህሙማን ይልቁንም ደግሞ በአንዳንድ ወጣቶች ላይ እጅግ የበረታ አደጋ ደቅኗል ያሉትን አንድ ፈተና ለመታገል አጋዥ ያስገኝልናል ሲሉ ተስፋቸውን ፈንጥቀዋል።
ለእኔ በጣም በጣም ትልቅ ነገር ነው። ካለሁበት ከተደበቅኩበት ነገር ወጣሁኝ። በሰው ፊት እንዲታወቅ የተደረገበት ስራዬ በተለይ በግልጽ እንዲወጣ ኢንከሬጅ የሚያደርገኝ ነገር ነው። ትልቅ ነገር ነው ለእኔ። ምክንያቱም ኮሚኒቲውን ህብረተሰቡን ለማገልገል በቆረጥኩ ቁጥር ትልልቅ ደግሞ ቻለንጆች አሉን። ያን ቻለንጅ ደግሞ በተለይ በአሁኑ በጀኔሬሽኑ ላይ የመጣው ትልቅ መከራ ልበለው፣ በተለይ በዚህ በድራግ እና በአዲክሽን ዙሪያ ትልቅ ስራ መሰራት ያለበት ጊዜ ነው። ልጆቻችንን እያጠመደ የመጣውን ይህን መርዘኛ የሆነውን ድራግ በተለይ ፌንታኒል የሚባለው ፖይዝኒንግ ከሌሎች ከነ ማሪዋና ጋር እየቀላቀሉ ያ ደግሞ የሚያሳዝነኝ የሚቀጥለው ጀኔሬሽን የሚቀጥለው ትውልድ ማምለጥ አለበት እና ለማስመለጥ ነው የቆምኩት። በተለይ በአሁኑ ሰዓት ይህ ሁሉ ሰው እንዲሰማ ስለተቻለ በጣም እናመሰግናለን። እግዚአብሔር እናመሰግናለን። ይህንን እድል ደግሞ ስለሰጣችሁ በጣም በጣም አመሰግናለሁ። ወደፊት ብዙ ነገር መስራት ፈልጋለሁ ከቪኦኤ ጋር፣ በተለይ በሚቀጥለው ትውልድ ላይ።
በትምህርታቸው እጅግ የላቀ ውጤት ያስመዘገቡና ከፍተኛ የማህበራዊ ተሳትፎ ያሳዩ የሁለተኛ ደረጃ ተማሪ ሳሉ የኮሌጅ ትምህርት ኮርሶችን ተከታትለው አሁንም ውጤታቸው እጅግ ከፍተኛ መሆኑ የተነገረላቸው አብዛኞቹም እጅግ እንደገነነው የትምህርት ውጤታቸው የሰመረ የሚመስለውን ነጋቸውን ከወዲሁ እንዲያስቡ የሚያደርጉ አይነት ናቸው። ዘወትር በየዓመቱ ለክብር የሚበቁትን ታዳጊዎች የስኬት ስራዎች መስማት ያስደምማል። አንዳንድ ጊዜ ይህን ሁሉ ስራ በየትኛው ሰዓት አደረጉትም ያሰኛል። በውጭ ሀገር ለሚኖረው ኢትዮጵያዊ ወጣትና አሜሪካውያን ልዩ አርአያ ይሆንሽ ያበረከትሽውን አዎንታዊ አስተዋጽኦ በማድነቅ የማህበረሰባችን የመልካም ምሳሌ ማሳያዎችን የምታንጸባርቂ አነቃቂ ለሆነው የትምህርት ውጤትሽ ልዩ ለሆኑት ነገሮችሽ ሁሉ የኢትዮጵያውያን የሽልማት ድርጅት ሲድ ዘንድሮ ሊያከብር ከመረጣቸው አንዷ ሆነሻል ይላል ሊያ ጆንስ ለተባለችው ታዳጊ በድርጅቱ የተጻፈው የግብዣ ደብዳቤ። ሸላሚዎቻቸውን ሳይቀር የሚያስደምሙትን የነኝህን ታዳጊዎች ታሪክ በሌላ ፕሮግራም ራሱን ችሎ እንመለስበታለን። ከአሁን ደግሞ ከአዋቂዎች ጎራ ለውቅና በቁትን አለፍ አለፍ እያል በመጠኑ እናስተዋውቃችሁ። የህዳሴ ግድብን አስመልክቶ በአረቡ ዓለም በተለይም ደግሞ በግብጽ በኩል የሚቀርቡ ሐሳቦችን ከአረብኛ ወደ አማርኛ እየመለሰና የተሟጋቾቹን ድምጽና ምስል ያቀረበ በኢትዮጵያው ግን ተሟጋች ሆኖ በሰራቸው ስራዎች እንዲሁም በበርካታ የበጎ አድራጎት ስራዎች ውስጥ ባለው ተሳትፎ የሚታወቀው ኡስታዝ ጀማል የኮሎራዶ የመብት ተሟጋችና የብዙዎችን ህይወት ለማቅናት ለአመታት የሰሯቸው ስራዎችና በተለያዩ ኃላፊነቶች ጭምር ያበረከቷቸው አስተዋጽኦዎች የተዘረዘሩላቸው ዲያቆን ዮሴፍ ተፈሪ በኢትዮጵያ በአይነተኝነቱ ምሳሌ ይሆናል ለተባለ የቀለም ብቻ ሳይሆን ስለ ህይወት ያለን ግንዛቤ ጭምር በቅጡ ለሚያጎለብትና መሰረታዊ አስተሳሰብ ለውጥ ለማምጣት እንደሚያግዝ ተስፋ ለተጣለበት ደረጃው የላቀ የትምህርት ድል ከመላው ኢትዮጵያ ታዳጊ ልጆችን ወደ ደብረ ብርሃን የሚያመጣው የኃይሌ ማናስ አካዳሚ መስራቿ የህግ ባለሙያዋ ወይዘሮ ርብቃ ኃይሌ ዩ ስትሪት ፓርኪንግ የተባለውና ሰፊ አገልግሎት በመስጠት ላይ ያለ አሁንም በመስፋፋት ላይ የሚገኝ የመኪና ማቆም አገልግሎት ሰጪ ድርጅትና ሌሎች የንግድ ድርጅቶች ባለቤቱ አቶ ሄኖክ ተስፋዬ የክብር ዶክተሬት ባለቤትም ናቸው። ቁጥራቸው የበዙ ይበልጡንም በኢትዮጵያ ጉዳዮች ዙሪያ ያተኮሩ አፍሪካ ነክና የጥቁር አሜሪካውያን ታሪኮች ጭምር ያዙ ትልቅ ስፍራ የሚሰጣቸው መጽሐፍ እንዲሁም በኢትዮጵያ ጉዳዮች ላይ ትኩረት ያደረጉ የምርምር ጽሑፎች ታትመው የሚወጡበት ዓለም አቀፍ የጥናት መጽሔት International Journal of Ethiopian Studies መስራችና የፀሐይ አሳታሚ ባለቤት አቶ ኤልያስ ወንድሙ ፔን ዩኤስኤ በተባለው ለጸሐፍት መብት የቆመ ቡድን ጨምሮ በተለያዩ ድርጅቶች አባልነቱ ያበረከተው አስተዋጽኦም ተዘርዝሯል። እንዲሁም የኢትዮጵያና የጀርመን ፖለቲካ ጉዳዮች ተንታኝ የአፍሪካና የመካከለኛው ምስራቅ ጉዳዮች አዋቂና ደራሲው በጀርመን ሀገር ነዋሪ የሆኑት ልዑል አስፋወሰን አስራቴ ሌላው የዘንድሮ የአውሮፓውያኑ 2023 ተሸላሚ ናቸው። ሉል አስፋወሰን በህመም ሳቢያ መገኘት ባለመቻላቸው ስለርሳቸው ሆነው በጽሑፍ የላኩት መልእክት በንባብ ያሰሙና ሽልማቱንም የተቀበሉላቸው ልዑል ኤርሚያስ ሳህለ ስላሴ ኃይለ ስላሴ ናቸው። በድርጅት ደረጃ የተሸለሙት ደግሞ ትውልደ ኢትዮጵያ አሜሪካውያንና ከኢትዮጵያውያን ወላጆቻቸው እዚህ አሜሪካ ውስጥ የተወለዱ አሜሪካውያን በዩናይትድ ስቴትስ ምርጫ ሁነኛ ተጽዕኖ ያለው ኃይል የሆኑ ዘንድ የሚያልምና ለዚሁም የሚንቀሳቀሰው የአሜሪካ ኢትዮጵያውያን ጉዳዮች ኮሚቴ በእንግሊዝኛው ምህጻረ ቃል ኤፓክና ታዳጊ ልጆችና ወጣቶች ካደጋ ተጠብቀው ለስኬት የሚበቁ የማህበረሰብ አባላት እንዲሆኑ የሚጥረው ሀበሻ ኪድስ ክለብ በሚል የእንግሊዝኛ መጠሪያው የሚታወቀው ድርጅት ናቸው። ድርጅታቸው በስካሁን ቀደሙ ጉዞ በአዋቂዎች ጎራ ከህይወት በኋላ ክብር የታሰቡትን 44 ኢትዮጵያውያን ጨምሮ ለማህበረሰብ የላቀ አስተዋጽኦ ያበረከቱና በምግባራቸውም አርአያ መሆን የቻሉ ያሏቸውን አጠቃላይ ቁጥራቸው 152 የሚደርሱ ሰዎች ማክበሩን ከነኚህም ውስጥ 36ቱ ሴቶች መሆናቸውን እንዲሁም በተለያዩ የዩናይት ስቴትስ ግዛቶች ውስጥ በሚገኙ ትምህርት ቤቶች ትምህርታቸውን የተከታተሉና እጅግ ከፍተኛ ውጤት ያስመዘገቡ 142 ተማሪዎች ድርጅታቸው መሸለሙን ተናግረዋል። በተጨማሪም 12 የኢትዮጵያ ወዳጆች የሆኑ የሌሎች አገሮች ተወላጆች፣ 11 በበጎ ስራ ላይ የተሰማሩ ድርጅቶችና እንዲሁም 11 ደግሞ የኪነ ጥበብ ባለሙያዎች መሆናቸውን ዘርዝረዋል። ሲድ እጅግ ከፍተኛ ውጤት ላስመዘገቡ ተማሪዎች የሚሰጠውን የነጻ ትምህርት ድጋፍና ለበጎ አድራጎት ስራዎች የሚያበረክተውን እገዛም አቶ አክሊሉ አመላክተዋል። ስደተኛ ወላጆች ያፈሯቸው ትውልደ ኢትዮጵያ ወጣቶች ህልማቸውን እውን ያደርጉና ለታላላቅ ስኬቶችም ይበቁ ዘንድ ማህበረሰባቸውን የሚረዱ የራሳቸው ባደረጓት ሀገራቸው ዩናይትድ ስቴትስም ሆነ በወላጆቻቸው የትውልድ ሀገር ኢትዮጵያ ሀገርና ማህበረሰብን የማገልገል ታላቅ መንፈስ የተላበሰ ፍላጎት እንዲያሰርጹ በጥቅሉም ለስኬት የሚበቁ ወጣቶችን ማፍራትና ብዙ የሰሩ በመግባርም በስኬታቸው አርአያ የሚሆኑትን ደግሞ ማመስገን ማወደስና ማክበር አብይ ዓላማው አድርጎ በጥቂት የቅርብ ጓደኞችና ወዳጆች መጠንሰሱን አስታውሰዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ የዩናይት ስቴትሱ የኢትዮጵያውያን ሽልማት ድርጅት ባለፈው እሁድ ያካሄደውን 30ኛውን ዓመት ልዩ የሽልማት ስነስርዓት የተመለከተ ዘገባ ነበር የተከታተላችሁት።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። ከአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን።
ተከታዩ ዝግጅታችን ደግሞ ራስንና ቤተሰብን ከሚጎዳ ሱስ ህይወትን ነጻ ማድረግ ስለሚቻልበት መንገድ የሚያወሳ ይሆናል። ከመሸጋገሪያው ሙዚቃ በኋላ እንመለስበታለን። ራስንና ቤተሰብን ከሚጎዳ ሱስ ህይወትን ነጻ ለማድረግ ቀዳሚው ነገር የሱስ ሰለባ መሆንን ማመን ነው ይለናል የዛሬው እንግዳችን በኮሎምበስ ኦሃዮ ነዋሪ የሆነው አቶ ዳንኤል ማሞ።
በትክክል ዳንኤል ያለፈበትን የመጠጥና የቁማር ሱሶች ጨምሮ የነበሩበትን የባህሪ ግድፈቶች በትክክል የተገናዘበበትን መጽሐፍ ሌሎች እንዲማሩበት ሲል መጽሐፉን ይገልጻል። መጽሐፉ ከአቧሬ ካዛንቺስ ከኮሎምቦስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ይሰኛል። የግል ህይወትን፣ የቤተሰብንና የማህበረሰብን ጠንቅ የሆነን እንዲህ አይነቱን የግል ደካማ ጎን በቆራጥነት አልፎ ሌላው እንዲማርበት በግልጽ ወጥቶ መናገር ራሱን የቻለ ድፍረትን የሚጠይቅ ይመስለናል።
ልክ ብለሃል ደሬ። ዳንኤል እንግዲህ በዚህ ረገድ ትልቅ ነገር እንዳደረገ አምናለሁ። አንተ ከዳንኤል ጋር ያደረግከውን ቆይታ ይህንን አጉልቶ እንደሚያሳየን ተስፋ አድርጋለሁ። በቀጥታ ወደ ውይይታችሁ እንለፍ።
በኮሎምበስ ኦሃዮ ነዋሪ አቶ ዳንኤል ማሞ ጤና ይስጥልን። ዛሬ የምንነጋገረው ከአቧሬ ካዛንቺስ ኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ስለሚለው አዲሱ መጽሐፍ ይሆናል። አንድ ሰው ይህን መጽሐፍ ማንበብ ያለበት ለምንድን ነው?
አመሰግናለሁ አቶ ደረጀ። ይሄ መጽሐፍ ከእውነተኛ ታሪክ ጋር የተቆራኘ ለመጪው ትውልድ ሊያስተምር ይችላል ብዬ ከኔ ህይወት መማር የሚችል ሰው ካለ፣ መዳን የሚችል ሰው ካለ እንዲማርበትና እንዲድንበት ብዬ ነው።
ከዚህ መጽሐፍ ምን ሊማር ይችላል? ለምሳሌ
መማር የሚቻለው አንደኛ ወድቆ መነሳትን ማለት ነው። ሁለተኛው ምንድን ነው እንግዲህ አደገኛ ሱስ ውስጥ መግባት ወይም ይሄ ሱስ የሚባል ነገር በእኛ አገር ላይ ያለው የመጠጥና የሲጋራ ሱስ አለበት ነው የሚባለው። ነገር ግን እንዳልኩ እንደጠቀስኩት ውሸትም ሱስ ነው፣ ጋሲታሜትም ሱስ ነው። ከእነዚህ ነገሮች በሙሉ የምንድንበት ማመን ነው። ካመንን በኋላ መዳን የምንችለው ያንን ካቆምን በኋላ በእምነታችን ጸንተን ራሳችንን ማዳን የምንችልበት መንገድ ነው። እዚህ የተለመደ ነገር አይደለም። በኛ እንትን በእኔ ተጀምሮ ወደፊት በዚሁ እንዲቀጥል በማሰብ ነው።
በተለያዩ ሱሶች ተጠምደህ እንደነበረ ጽፋል። ነበሩብኝ ከምትላቸው እጅግ ከበድ ያለው የትኛው ወይም የትኞቹ ነበሩ?
እንግዲህ አገር ቤት መጠጥ መዝናኛ ነበር ይመስለኝ። ለካ ሱስ ነው፣ አደገኛ ሱስ ነው። አልኮሆሊስት ነበርኩኝ። ሁለተኛው ደግሞ ቁማር ጀመርኩኝ። ቁማሩ እየሰፋ እያደገ ሲመጣ እንደውም ኢንተርናሽናል ጋምብለር ማለት ነው። ዝም ብዬ አንዴ ተነስቼ ቬጋስ ሄዳለሁ፣ ሚሲሲፒ ሄዳለሁኝ፣ አትላንቲክ ሲቲ ሄዳለሁኝ፣ የተለያዩ ቁማር ያሉበት ቦታዎች በሞላ አዳርሳለሁኝ። ይህንንም ለቢዝነስ ስራ ጉዳይ ነው እያልኩ ለባለቤቴ የሸወድኳት የሚሄደው እና ያ ሱስ ግን አደገኛ እንትን ውስጥና ህይወትን የሚያናጋ ቤተሰብን የሚያፈርስ ሁሉን ነገር የሚያፈርስ ብዙ ነገር ነው። ለህይወትህ አደገኛ ነው፣ መጨረሻው አያምርም። ይሄንን ሱስ አስቸግሮኝ መጨረሻ ላይ ይኸው ሲጋራም ቁማርም ካቆምኩኝ መጠጥም ካቆምኩኝ 14 ዓመት ሆኖኛል። ይሄ እንግዲህ ምንድን ነው? በማመን ራሴ ሱሰኛ ነኝ፣ አጫሽ ነኝ፣ ጠጪ ነኝ፣ ቁማርተኛ ነኝ ብዬ ለራሴ ተቀብየው ለራሴ አመኜ ነው ሄዳል። እያንዳንዱ ሰው ካልዋሸ ሁላችንም ሱስ አለብን። ከዚህ ከጠቀስኩት ውስጥና እዛ ለመገላገል ማመን ብቻ ነው። ከታመነ መዳን ይቻላል።
አደገኛ ሱሶች ውስጥ ነበሩብን? ማሪዋና እንደዚህ መሳሰሉትን ነገሮች ሞክረህ ነበር?
ማሪዋና እሱ ሱዳን ሀገርም ነበር ተመጨሰው የነበረው፣ ግን ሌላው ስቴፕ ላይ እንደነ ሄሮይን እነ ፌንታኒል እነዚህ ሜት ምናምን ላይ አልደረስኩኝም። ወደ እነሱ ኢንቮልቭ አላደረኩኝም፣ አልገባሁኝም። ማሪዋናም ቢሆን ይህን ያክል መጠጡ ነው የኔ መጠጡ ከባዱ ስስ የነበረኝ። ከመጠጡ በላይ ደግሞ በኋላ ቁማሩ ተጨመረ። ቁማሩ ደግሞ ዲዛስተር ማለት ነው።
ብዙ ጊዜ እንዲህ ያለው ታሪክ ቤተሰብ የሚበትን ነው። አንተ ግን ለእኔ እዚህ መድረስ የባለቤት የድርሻ ከፍተኛ ነው ብለሃል። እውነትም ካለፍክበት ታሪክ አንጻር ረዥም ጊዜ ነው አብራችሁ የቆያችሁት። ሱዳን በስደት እያላችሁ ነበረ እንግዲህ ከወይዘሮ ኢትዮጵያ ጋር የተዋወቃችሁት። ልጆችና ቤተሰቦች ያለህ ይሄን ሁሉ እንዴት ቻሉ? እሷስ ምን የተለየ ድጋፍ አድርጋልሃለች? እስኪ አጠር አድርጋ አጫውተን።
እሷ ባትኖር በህይወት አልኖርም ራሴ። ምክንያቱም በዚህ አይነት መጥፎ ጸባይ ላይ መጥፎ አመል ላይ ይህንን ሁሉ ችሎ ነገ ይሻላል ነገ ደህና ይሆናል ነው የምትለው። እና ብዙ ሰዎች እየመጡ ቁማር ቤት ነው የሚያድረው፣ ቁማር ቤት ነው የሚውለው፣ እንዴት ነው የምታየው አንቺ ይህንን ምናምን ሲባል ፈቅጄለት የሚጫወተው ያለች ለወሬም ጊዜ አስጣቸውም ነበር ማንም። እና በጣም ጠንካራ ሴት ነች። ትዳሯን ልጆቿን ምቅ አርጋ ይዛ ነው የኖረችው። ለእሷ ትልቁ ክሬዲት የሚሰጠው ለእሷ ነው።
አሁን ትምህርትና ስራ ወይም ሙያ በዚህ በተለይም ከአደገኛ ሰዎች እና ሱሶች ዙሪያ የተጎዱ ሰዎችን መርዳት ነው። እዚህ ዩናይትድ ስቴትስ በኮሎምበስ ኦሃዮ እሱን እንደምትሰራ ነግረህናል። በመጽሐፍም ከጠቀስከው ታሪክ ጋር የተያያዘ ነገር ይመስላል። ወደዚህ ሙያ የመጣበት ምክንያት የተለየ ነገር አለው ወይስ ይኸው ነው?
አብሶሉትሊ ሰው ችግር ውስጥ እንዳለ እኮ ከዚህ ችግር ውስጥ ማለፍ ነው የምትረዳው። እና ያለውን ደግሞ እያመኑ ይመጡ ናቸው። እዛም ቢሆኑ እኛ በህብረተሰብ ይለያል። አሜሪካኖቹ ውሸት ነገር ከተደረሰባቸውም ሆነ ውሸት ነገርን ብዙ ጊዜ እውነቱን ነው የሚነግሩ። ሁሉንም ነገር እውነቱን ነው የሚነግሩ። እና እኔ ደግሞ እነዚህ ሰዎች መርዳት ከምንም በላይ ያስደስተኛል፣ በሁኔታው ስላለፍኩኝ ማለት ነው። አምኛለሁኝ ይሄ ነገር እንደዚህ ተከስቶብኛልና መዳን እፈልጋለሁ ብሎ ሲመጣ እንጃ በጣም ፓሽኔት ሆኜ ላይክ እነሱን መርዳት በጣም 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 ከህይወቴ በላይ ከሚያስደስተኝ ነገር በላይ እሱ ነው። እና ያንን በመስራት ላይ ነው የምገኘው።
ለሱ ብለህ ነው ወደዚህ ወደ ትምህርትም የገባኸው ማለት? ለምን ወደ ትምህርቱንም መማር እንዳስፈለገህና ወደዚህም ስራ የገባህበትን እንድታስረዳኝ ነበረ ይህን ምክንያት የጠየቅኩ። እና ወደ ትምህርት ቤት የገባኸው ወደዛ ሙያ የሄድከው በዚህ የተነሳ ነው ማለት ነው?
በትክክል አንድ ካውንስለር ሰው ነው ለእኔ እንትን ነበረች፣ ቲውተር ነበረች። እና ስለ ዝንባሌን አይታ ፍላጎቴን አይታ ይሄንን ፕሮግራም ብትከታተል አንተ ሰክሰስፉል ትሆናለህ ብላ አድቫይስ ስታደርገኝ የእውነትም ገብቼ ትምህርቱን ስከታተለው በእውነት በእውነት አንተን ለዚህ ለንስሐ መንገድ ከፋች ነው ብዬ የምገምተው እሱን ነው። ትክክለኛ ውሳኔ ነው የወሰንኩት በህይወቴ። የሰታይ ባክ ነው መልሼ እየከፈልኩኝ ነው። የንስሐ የሚባለው እንግዲህ ይህን መልሼ እየከፈልኩ ነው፣ ሰዎችን እየረዳሁኝ ነው። እና ለዚህ ሁሉ ግን ምንድን ነው ማመን ነው ማመን አምኜ ተቀብዬ ሌላ ሰው እንዲማርበት ፔይባክ እየሰራሁበት እያለሁ ወደ ትምህርት ቤት ተመለስኩኝ ማለት ነው። ትምህርቴ ከዛ በኋላ የተማርኩትም ይሄንኑ ነው፣ ሰብስታንስ አቢዩዝ እና ሂዩማን ሰርቪስ ነው። ሰብስታንስ አቢዩዝ እንግዲህ አሁን መስራት ላይ ያለሁበት ይሄንን ኦፖርቹኒቲ እኛ ሀገር ብንጠቀምበት ብዙ ሰው ሂድን ነው። አየህ ይሄ ሱስ እያንዳንዱ ሰው ብቻውን የሚያብሰለስለው ነገር ነው እና በሱስ እንደተጠመደ ሲያውቀው ከሰውም ራሱን አይሶሌትድ ያደርገዋል። ሄልፕ ነው የሚፈልገው። ያንን ለመረዳት አንደርስታንዲንግ ስላለን ይሄንን አይነት ህብረተሰብ መርዳት ትልቅ ትልቅ ፍላጎት አለኝ እና በዛ ምክንያት ነው ገብቼ እሱን ትምህርት ተከታትዬ የዚህ ስራ ላይ የበቃሁት።
እንዳልከው እንግዲህ መጽሐፍም ላይ የንስሐ መጽሐፍ ነው። ገና ከልጅነትህ ነው ቁማር መጫወት የጀመርከው። የስቴዲየም ግንብ ሳትከፍል የምትገባበት፣ በሐሰት ፓስፖርት ስትጓዝ የተያዝክ፣ ለኢንሹራንስ ገንዘብ ሆን ብለህ መኪና ስታጋጭ ነበር ቁማር የተጫወትክ። አንዳንድ ነገሮችን ያቦነንክ እንግዲህ የተለያዩ ሱሶች የነበሩብህ ነበርክ። ይህንን የተፈለገውን ያህል አፍታተህ ገልጸኸዋል ባይባልም በድፍረት ጽፈኸዋል። ያለፍክበትና የወጣህበትን መንገድ በርካታ መሆኑን ያሳያል መጽሐፉ እኔ እንዳነበብኩት። ከነዚህ በጣም የገረመኝ ግን ስምህን ለምሳሌ ኤንድሩክ ወደሚል ሌላ የሐሰት ስም ለውጠህ ሆላንድ ለመሄድ በሐሰት ፓስፖርት ስትጓዝ ለንደን ላይ ተይዘህ ዓለምን ስትዞር መክረምህን የሚያስረዳ ታሪክ አለ። እስኪ ስለሱ ትንሽ ንገረን።
ከኢትዮጵያ በገባሁኝ በ11 ወሬ ነው። ከሱዳን አንድ ጓደኛዬ ከአምስተርዳም አንድሪያን ሄንድሪክ የሚባል የፓስፖርት ስም ያለው ተላከልኝ። ያንን ይዤ በድፍረት ሱፍ ለብሼ ብሪፍኬዝ ይዤ እንደ ህጋዊ ፓስፖርት ቆጠርኩት ለራሴ። እና ባገኘሁበት ቦታ ሁሉ እንግሊዝኛ ነው የምናገረው። እዛ አለፍኩኝ፣ ቤቱን ሁሉን ነገር ጨርሼ ጣሊያን ስደርስ ለራሴም ያ ፓስፖርት ህጋዊ መሰለኝ። እና ከጣሊያን ሀገር አሁን በህይወት የለም፣ ከኔ ጋር ይጓዝ የነበረ ሞሰስ የሚባል ነበር። እሱ ጣሊያን ሀገር ሲወርድ እኔ አልወርድም ብዬ በድፍረት ቀጠልኩኝ። ቀጥዬ ወደ አምስተርዳም ለመሄድ ብራሴልስ ወረድኩኝ። ከብራሴልስ እንግሊዝን ሉንግ አልፌ ነው ብራሴልስ በባቡር ልጓዝ ስል ተያዝኩኝ። አሁንም ምንም አላመንኩኝም እና በቃ የራሴ አድርጌው ድርቅ አልኩኝ። እነሱ ደወሉ። እዛ ደውለው አንድሪያን ሄንድሪክ የሚባለው ተወላጁ እዛው አምስተርዳም እንደሚገኝ ሲረጋገጥ ሪፖርት ተደረግኩኝ ማለት ነው። ሪፖርት ስደረግ ኢንተርናሽናል ሎ ነው፣ ወደ ሱዳን ነው የደረስኩ። ሱዳን ሲመጣ ሱዳንም ደግሞ በእንግሊዝኛ ሲናገሩ አረብኛቸውንም ሰማዋለሁ። እኔ በ11 ወር አረብኛ አጠናቄ እናገራለሁ። ልክ ሱዳን ስደርስም በአረብኛ እነሱ ሲናገሩ እኔ እሰማለሁኝ፣ ግን በእንግሊዝኛ ነው መልስላቸው። በቃ እኔ ሆላንዳዊ ነኝ። ይህ ጓደኛ ዘመን ወንድም ማደበረኝ ታናሽ ወንድሜ፣ እሱን ለመጠየቅ ነው የመጣሁት። መጥቼ እሱንም አላገኘሁትም እና ወዲያው የተመለስኩት በ15 ቀን የተመለስኩት ብዬ ነው ለእነሱ ምነግራቸው። በዛ አመኑኝ። በመጣ አይሮፕላን ይመልሱኝ ጀመር። እንግዲህ ወደ 6 አውሮፓ ሀገሮች፣ 1-5 ደግሞ አፍሪካ ሀገሮች እና 3-4 ደግሞ አረብ ሀገር ሄዳለሁኝ እና እድል ያገኘሁት ግባ የተባልኩት ኬንያ እና ናይጄሪያ ነው። ኬንያ እንደውም በ60 ሺሊንግ ግባ ብለው ነበር። አልገባም ብዬ ነው አፍሪካ ምን አለ የሱዳንስ ኢትዮጵያስ ብዬ እየወጣሁኝ ማለት ነው። አረብ ሀገር ደግሞ በምደርስበት ሰዓት ጭራሽ ለግባ ሳይሆን እንደውም አውሮፕላን እንደወረድኩኝ ኢሚግሬሽን እስር ቤት ነው። ከእስር ቤት አንድ ቀን ካደርኩ ተመልሼ አውሮፕላን ላይ ወጣለሁኝ። እንደዚህ እያደረግኩኝ እንግዲህ በ45 ቀን ውስጥ ወደ 18 ሀገሮች ዞርኩኝ። መጨረሻ ላይ ሱዳን ስደርስ አሁን የመጨረሻ እድልህ የኢትዮጵያ አየር መንገድ እየመጣች ነው። አሁን ኢትዮጵያ አየር መንገድ ሲመጣ በኢትዮጵያ ወደ ኢትዮጵያ ትጓዛለህ፣ ኢትዮጵያ እንቀበልህም ካሉ ወደ ጄኔቫ እንልካለን ሲሉኝ አረብኛ ጀመርኩኝ። በአረብኛ እኔ ከዚህ በፊት እንዱማን የሚባል ሀገር፣ ሰሐፋ የሚባል ሀገር፣ ሰሐፋ ሰለጥ ሰሐፋ ባል ሰፈር ነዋሪ ነበርኩኝ ብዬ በአረብኛ ሳናግራቸው በቃ አንተ ሙጅሪምን አሉኝ። አንተ ምን አይነት ሰይጣን ነው ይዘው እያሉ አላመኑ። ከበቡኝ በቃ ጠቅላላ ኮሎኔሎቹ ሁሎቹ ሁሉ ከከበቡኝ እዛ ይዘውኝ ወደ ኡንዱማን እስር ቤት ገባሁኝ።
ወደ ዩናይትድ ስቴትስ እንዴት መጣ?
ወደ ዩናይትድ ስቴትስ በፋሚሊ ዩኒፊኬሽን ፕሮግራም ነበር እና በፋሚሊ ዩኒፊኬሽን በባለቤቴ በኩል በስፖንሰር ተልኮ ወደዚህ ወደ አሜሪካ መጣሁኝ። አሜሪካ ስመጣ ሱዳን ሀገር ያፈራሁት ብር ነበረኝ። እሱን ይዤ የመጣው አልተቸገርኩኝም። አንድ ጓደኛዬ ተቀብሎኝ 15 ቀን ያክል አብረን ከቆየን በኋላ በራሴ መንገድ እንግዲህ ቤቴን መሰረትኩኝ፣ የራሴን ቤት መሰረትኩኝ ማለት ነው። መኖር ጀመርኩ። ሎስ አንጀለስ ነበር ማይ ፈርስት አራይቫል። እዛ ወቅቱ በጣም አስቸጋሪ እና ቦታውም ደግሞ አስከፊ ቦታ ስለነበረ ወደ ኮሎምበስ ኦሃዮ ሙቭ አድርጌ መጣሁ።
ወደ መጽሐፍህ ልመልስና በልጅነት እድገትህ ብዙ እውቅ ሰዎች ጠቃቅሰሃል። አርቲስቶችን፣ የእግር ኳስ ተጫዋቾችንም ስም ጠርተሃል። በርካታ የፖለቲካ ሰዎች ስም አነሳስተሃል። በቅርብ ታውቃቸዋለህ፣ በሰፈርህ፣ በኢትዮጵያ ስራ፣ ሱዳን በስደት በመሳሰሉ ቦታዎች ማለት ነው። በተለይ በሱዳን በነበረ ስራ እንደ ኢዲዩ ህወሓትና የመሳሰሉ የፖለቲካ ፓርቲዎችን ጨምሮ ብዙ የምታውቀው ነገር እንደነበር ያስታውቃል። ብዙ ይሄድክባቸው አልመሰለኝም። በግል ታሪክህ ማተኮር አንድ ነገር ሆኖ መጽሐፍህ 180 ገጽ ብቻ ናት። ለምን አሳነስካት?
ዋሬና ካዛንቺስ ነው ተወልጄ ያደግኩት እና እድገቴና ትምህርቴም ካዛንቺስ ነው። ሃይስኩልም ኤሌመንተሪ ምኑን የተማርኩትም ካዛንቺስ ነው። በዛ አጋጣሚ ውስጥ አሁን አዋድ መሐመድ ቤቴ ጀርባ ያለ ጎረቤቴ ነው፣ አጋጣሚ ሆኖ ማለት ነው። ዮሐንስ ሳህሌ ሰፈር አብር ኳስ ስንጫወት ያደግንን በዛ ነው የማውቀው። ንጉሴ ገብሬ ሰፈሬ ሰው ነው እና እነዚህ ሰዎች ናቸው። ከአርቲስት ስትለኝ አሁን ለምሳሌ ያክል ኤፍሬም ታምሩ 1979 እንደ እንግዲህ ዓመተ ምህረቱ በኤሮፓያን ነው መቀጥ 1979 ዓመተ ምህረት ሀይ ስኩል አብረን ነበር ትምህርት ቤታችን። እሱና አለምሰገድ ከበደ ጊታሪስቱ ከነሱ ጋር ነው፣ በዛ ነው የማውቀው። ፀሐዬ የአዋሬ አለፍ ብለህ ስታየው እዛ ፈረንሳይ ለጋሲዮን እዛ ነበር ተወልዶ ያደገው። ከልጅነት ጀምሮ እንግዲህ ከእሱ ጋር ደግሞ በዚህ በአጭር ኢቨንቶች ላይ ምናምን አየዋለሁኝ። በኋላም ደግሞ እዚህ ከመጣ በኋላም ወዳጄ ነው። ፀሐዬ ዮሐንስም አቤ ያው ሆቴሉን ሰርቶ ከወጣ በኋላ አውራ ጎዳና ተቀጥሎ ሲመጣ እኩል ነን። እዛው ነበር አውራ ጎዳናም በበደ ደረጃ ነው ያለው። ምድቢያችንም እዛው ነው ያገኘሁት ወዳጄ ነው። እሱም ደግሞ እንደዚሁ በጣም በእንትን ነው እንጃ። ሰራዊት ፍቅሬ እንኳን ያው 33 ቀበሌ ነው ከ19 ማለት ነው አንድ ከፈት ያለ እሱም እዛው ነው ያለው። አጋጣሚዎቹ ናቸው እነዚህ ሴቱ ሳያቸው ሴሌብሪቲ ሆነው አሁን እንደዚህ ሆኖ ነው እንጂ ከልጅነት ጀምሮ ማውቃቸው ባብከኞቹ ናቸው። እነዚህ ደግሞ የፖለቲከኞቹ ደግሞ በአጋጣሚ በመጣበት ሰዓት ይገርምሃል፣ አራተኛ ዓመቱን አዴን ሲያከብር በአዴኖች በሙሉ ውጭ ያሉት በሙሉ ተሰብስበው አንገረብ ላይ ነበሩ። አንገረብ ላይ ካሉትም እነ በረከት ስምኦን፣ ተፈራ ዋልዋ ሁሉም ናቸው። ግን አሁን መጨረሻ ላይ ሲሄድ አንዳርጋቸው ጽጌ ሰመሬ ጋር ያሉ እናትዬው ያሳደጉት ናቸው እና የአንዳርጋቸው እህት ሚሚ ጽጌ እሷን ለመጠየቅ ነው ተፈራ ቤት የሄድኩት። የተፈራ ባለቤት መሆኗንም አላውቅም ነበር፣ በኋላ ላይ ያወቅኩት። እዛ ሲሄድ ነው እንግዲህ ደግሞ እነዚህም በሙሉ ያገኘኋቸው እዛ። ነገር ግን ከሚገርም ነገር ምንም አይነት ኢንትረስት ስለሌለኝ ኢትዮጵያ ውስጥ የመኖር ምንም ነገር አላደረኩኝም እና እዛ ነው እና አጋጣሚዎቹ እየከፈቱልኝ የከፈቱ አጋጣሚዎቹ የምውልበት ቦታዎች እና እንትኖቹ ገጥመው ነው እንጂ ናክል እነሱ ምንት አድርጌ ወይም ደግሞ እንትን አድርጌ አይደለም ያደረኩት። እዚህም ደግሞ ፕሮሞተር ሆኜ ሰርቻለሁ ለሰባት ዓመት ያክል። እዛ ውስጥ ደግሞ እነዚህን የዘፋኞቹን ደግሞ ሌሎቹም ማለት ነው ለማወቅ ችያለሁኝ።
አዎ፣ አንድ እንግዲህ ለምን አሳነስካት ለማለት ነው።
አንደኛ አንባቢያን፣ እኛ ሀገር ብዙ አንባቢያን መጽሐፉ 400-500 ገጽ ሲኖር ገና ሲያየው ይፈራል፣ አይፈልገውም። 180 ከሆነ ግን በፊት እንኳን አጫንሳታለሁ ብሎ ሊይዛት ይችላል በሚል መረዳት ነው። ሁለተኛ ደግሞ ቁንስል ሀሳቡ ምንድን ነው? አጠቃላይ ላይ አሁን የዳንኤል ይሄ ምንድን ነው? ዳንኤል ይሄን የገለጸልን ለምንድን ነው ለሚባለው የተደበቀ ሚስጥር ይዞ የኖረ ሰው ብዙ ሰው አለ፣ እንማርበት። ይዞ ከምትሞተው አውጣውና እንማርበት፣ ትውልድ ይዳንበት ነው ዋናው እንትኔ። በቃ ላለመመለስ ከዚህ በኋላ ላለመለስበት እንደዚህ አይነቱን ጽሶች ከዚህ በኋላ አርአያ ሆኜ ለሌላውን ሰው አስተምሬበት ሌላ ሰው ይኑርበት በሰላም በንጹህና ይኑርበት በሚል ነው። በኮንፊደንስ ነው ይህንን እንግዲህ የተናገረ ያደርኩት እንጂ የመጽሐፉ ማጠርና መጥበብ ሳይሆን ውስጡ ያለው ፍሬው ምንድን ነው። በአሁኑ ሰዓት ከእኔ ሰዎች ተማሩ። በእርግጠኝነት ደግሞ ከራስ ጸጉር በላይ የሆነ ኢትዮጵያን የኛው ሰው ህዝብ ጥሎ ወደዛ ውጭ ያለ እያንዳንዱ ታሪክ አለ፣ የበጎም የመጥፎም ታሪክ አለው እና የምጽሐፈው ይሄን በዚህ በማስተማር ያክል ነው።
አቶ ዳንኤል ተፈራ ማሞ ከአቧሬ ካዛንቺስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ ጸሐፊ ስለነበረን ቆይታ በጣም አመሰግናለሁኝ።
እኔም በሰጠኝ እድል በጣም አመሰግናለሁኝ።
የሰማችሁት ከአቧሬ ካዛንችስ ከኮሎምበስ ኦሃዮ በገጠመኞች የተሞላ የህይወት ጉዞ በሚለው መጽሐፉ ዙሪያ ከዳንኤል ጋር የተደረገውን ውይይት ነበር። ዳንኤል እንግዲህ አስተማሪ ሊሆን የሚችሉን ታሪኩን ስላጋራን እናመሰግናለን።
አሁን የሙዚቃ ሰዓት ነው።
በደስታ ለሙዚቃ ያለኝን ፍቅር እንግዲህ ታውቀዋለህ። ቅድም ወደ ስቱዲዮ ስንገባ እያንጎራጎርኩት የነበረውን የሄለን በርሄን ሙዚቃ ነው የምጋብዘው።
ሄለን በርሄ በርካታ ተሰምተው የማይጠገቡ ሙዚቃዎች አሏት። የትኛውን ነው የምትጋብዥን ሊሊ?
እስኪ ልየው የሚለውን እዚህ ሙዚቃ መግቢያ ላይ አስተውለህ ከሆነ ደሬ፣ የጋምቤላ ልዩ የሙዚቃ መሳሪያ የሆነው ቶም የተሰኘ የሙዚቃ መሳሪያ የሚያወጣው ድምጽ ተካቶበታልና ከመሳሪያው የሚወጣው ሙዚቃ በጣም ነው የምወደው።
ስለዚህ ግብዣው ለአንቺም ለአድማጮችም ነው። ሄለን ትቀጥላለች። ሄለን በርሄን እስኪ ሊያው የሚለውን ዜማ ሰምተን ነው የተመለስነው። ከአሜሪካ ድምጽ የሚተላለፍ ዝግጅታችን ይቀጥላል።
ልክ ነው። ወደ ተከታዩ ዝግጅታችን ነው የምናልፈው። ተከታዩ ዝግጅታችን ባለም አቀፍ ደረጃ ትልቅ እውቅና ያለውና የተለያዩ የስነ ጥበብ ሽልማቶች ተሸላሚ የሆነው አርቲስት ኤልያስ ስምን ስራዎች ያስቃኘናል።
ኮሎራዶ ግዛት ከሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን ያካተተ ጋለሪ በዚህ ወር ሲከፈት የጎብኚዎችን ቀልብ ከሳቡ የፈጠራ ስራዎች መካከል አንዱ ታይትሮፕ ወይም የተወጠረ ገመድ የተሰኘውና ዓለም አቀፍ እውቅናን ባገኘው ኢትዮጵያዊ አርቲስት ኤልያስ ስሜ የተሰራው የጥበብ ውጤት ነው።
አዎ ደረጀ፣ ልክ ነህ። ይህ እጅግ አስደናቂና ለየት ያለ የፈጠራ ስራ ነው። አገልግሎታቸውን ከጨረሱ የቴክኖሎጂ ቁሶች ተቀጣጥለውና ተወሳስበው የተሰሩት የኤልያስ የጥበብ ስራዎች ከሩቅ ሲታዩ መልክዓ ምድርን ይመስላሉ። ኤልያስ እንደገለጸው ደግሞ ስራው ከቴክኖሎጂ ከሰው ልጅ ጋር ያለውን ታሪካዊ ትስስርም ያንጸባርቃሉ።
ይህን አስመልክቶ በአሜሪካ ድምጽ ባልደረቦች የተጠናቀረውን ዘገባ አንቺ ሊሊ በሚገባ ተከታትለዋሻዋልና ወደ አጠናቀሽው ዘገባ እንለፍ።
በኮሎራዶ ግዛት ዴንቨር ከተማ በሚገኘው ዴንቨር የስነ ጥበብ ሙዚየም ዘመነኛ የጥበብ ስራዎችን አካቶ የተከፈተው የስነ ጥበብ አውደ ርዕይ በሚታይበት አዳራሽ በአንደኛው ግድግዳ ኩሌታ ላይ ያረፈው የኤልያስ ስሜ የጥበብ ስራ ቀልብን ይገዛል። እንደ ኮምፒውተር ቁልፎች፣ እናት ቦርድና የኤሌክትሪክ ሽቦዎች የመሳሰሉ አገልግሎታቸውን የጨረሱ የቴክኖሎጂ ቁሳቁሶችን በኢትዮጵያ ባህላዊ የሽመና ጥበብ በማዋሃድና ሽቦዎችን በማጠላለፍ የተሰራው ረቂቅ ጥበብ ከርቀት ሲታይ የአንድ ከተማ ካርታ ይመስላል። ጠጋ ብለው ሲያዩት ደግሞ የተለያየ ቀለም ያላቸው የኤሌክትሪክ አስተላላፊ ሰሌዳዎቹና የተጠላለፉት የኤሌክትሪክ ሽቦዎች የሰው ልጅ በየቀኑ የሚጠቀማቸውን የቴክኖሎጂ ውጤቶችና በሕይወታችን ላይ የሚያሳድሩትን ተጽዕኖ ያስታውሳሉ። ኤልያስ ታይሮፕ ወይም የተወጠረ ገመድ በሚል ስያሜ የሚሰራቸው በአይነታቸው ለየት ያሉት እኒህ የፈጠራ ስራዎች በዩናይትድ ስቴትስ፣ በአውሮፓና በልዩ ልዩ የዓለማችን ክፍሎች ያሉ ሙዚየሞች ውስጥ የሚገኙ ሲሆን እስከ 190,000 የአሜሪካን ዶላር የሚያወጣ ዋጋ አላቸው። የዴንቨር ሙዚየም ወኪልና አስጎብኚ እንዳሉት የኤልያስ ስራዎች ከጥበብ ባሻገር የስነ ህንጻ ዲዛይን ይዘትም አላቸው።
involves or comprises e-waste all of the kind of
የኤልያስ ስራ ከምዕራብ ዓለም ወደ አፍሪካ የተጣሉ ሁሉንም አይነት የቴክኖሎጂ ውጤቶች ያካትታል። ኤልያስ ወደ ተለያዩ የገበያ ቦታዎች ይሄደ እነዚህን ቁሶች ሰብስቦ በመልኩ በአይነትና በመሳሰሉት እየለየ ይህን የመሰለ ረቂቅ ጥበብን ይፈጥራል። ከስራዎቹ የሚበዙት የከተማውን ህይወት የሚያስቃኙ ሲሆኑ ሐሳቦቹ ከመልካ ምድራዊ አቀማመጥ ጋር ይመሳሰላሉ። ለምሳሌ አንድ ሰው የሆነ ካርታ ሊመስሉ ይችላል።
ኤልያስ እነዚህን የቴክኖሎጂ ውጤት የሆኑ ቁሶችን በብዛት የሚያገኛቸው አዲስ አበባ ውስጥ በተለምዶ ምን ያለሽ ተራ ተብሎ ከሚጠራው አካባቢ ነው። ቁሶችን የሚጠቀመው በቴክኖሎጂ እድገት በሰው ልጆችና በአካባቢ ላይ እየደረሰ ያለውን ተጽዕኖ አጉልቶ ለማሳየት ነው። የቴክኖሎጂ አጠቃቀማችን ጥንቃቄ ካልታከለበት በተወጠረ ገመድ ላይ የመጓዝ ያክል ነው ሲል አደጋውን ያመለክታል።
ዛሬ እኮ አይ ላቭ ዩ ስትል እንኳን አይ ላቭ ዩ ስትል እኮ ጎንበስ ብለ አይ ላቭ ዩ ብለ ነው የምትልክላት። አይን ላይን አታየ አይን ላይን ከታየ ምን እንደምታስብ እኮ አቃለሁ። ገብቷል? ውስጥ ምን እንደሚናገር አቃለሁ። ምክንያቱም ማፍቀር ምናምን ማዘን ሁሉ ነገር ይነግረኛል። ያንን አላገኝም አሁን። ምክንያቱም ቀላል ነው። ምክንያቱም አንተም ቢዚ ነህ፣ እኔም ቢዚ ነኝ፣ እሷም ቢዚ ነኝ። እንደዚህ አይነት ስሜት አለው እና እኔ ቴክኖሎጂን ወይም ታይትሮፕ የምገልጸው በዛ መንገዱ ነው። አዎ ቴክኖሎጂ ያስፈልጋል፣ ግን ጥያቄ አለኝ። ጋፕ ትንሽ ጋፕ ይሰጠው።
ኤልያስ ለጥበብ ስራው የሚጠቀምባቸውን የቴክኖሎጂ ቁሳቁሶች እስኪያገኝ ድረስ አመታት ሊወስዱበት ይችላሉ። የወዳደቁ እቃዎች ሆነው እንዲታዩ ግን አይፈልግም። ይልቁንም ፍላጎቱ ቁሶቹ ባስቆጠሩት ዘመን ልክ የነበራቸው ታሪክና ጠቀሜታ ጎልቶ እንዲታይ ነው።
አዲስ ሲገዛ ቀን ነው ማሰብ። ሁሉ ጊዜ አዲስ ሲገዛ ውስጥ ያንን ለመጠቀም ትጓጓለ። ገብቷል? እንደ እንትን ትነካከዋል። ያ ነው ሴንስ ማረገው። ያቺን አዲሷን ጊዜን እንዲያስታውሰኝ ነው። ሚሞሪ ነው። ወደ ይሄንን አንድ መጻፍ አትችልም እንዴ? ስለ ኪቦርዶች ትችላለህ ምናምን፣ ከጀርመን የመጣ ከራሽያ የመጣ ብዙ ወደ ፊት ሪሰርች። እንደዚህ አይነት ሂስትሪ በአንዷ በቺ በተናገርኳት ሙሉ መጻፍ መጻፍ ይችላል። ከነተ ኮምፒውተር የመጣበት የተጠቀሙበት ሰው ምናምን ብዙ ነው የሚነካካው። ስለዚህ የዚህ የኔንም ያንተንም ያዲሱንም ይወክላል።
የዴንቨር ሙዚየም ወኪሉ እንዳሉት ኤልያስ በረቂቅ የጥበብ ስራዎቹ ከሚያነሳው ሐሳብ በተጨማሪ በአፍሪካ ብቻ የሚገኙ የጥበብ ይዘቶችን መጠቀሙ ስራዎቹ ዓለም አቀፍ እውቅና እንዲያገኙ ረድቶታል።
His work is talking about many things, right? It's talking about our environment. It's talking about where are the e-waste from the Westlands
are. በስራዎቹ የሚነሳው ሐሳብ ብዙ ሳይሆን የቀረቡበት ባህላዊ መንገድም ልዩ አድርጋቸዋል። የኤልያስ ስራ ብዙ ነገር አለው። ስለ አካባቢ ያነሳል። ብዙ ሰው የማያውቀውን ከምዕራቡ ዓለም የሚወጡትን የኤሌክትሪክ ተረፈ ምርቶች የት እንደሚወገዱም ያሳያል። በአፍሪካ ሀገር ውስጥ ነው የሚጣሉት። ከዚያ በተጨማሪ ስራው ከጨርቃ ጨርቅና ሽመና ጋር በተለይ በአፍሪካ ከሚገኙ ባህላዊ የጥበብ አይነቶች ጋር ምስላዊ ግንኙነቶችን ይፈጥራል።
ኤልያስ ከአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ከተመረቀ በኋላ ባሉት ዓመታት ታይሮፕ ከተሰኘው ተከታታይ የጥበብ ስራው ባሻገር ከጭቃ፣ ከጨርቅ፣ ከፕላስቲክና ከእንጨት የተለያዩ የጥበብ ስራዎችን አውጥቷል። የእጅ ስራን ተመስሎ በጭቃ ውስጥ ሆኖ የተሰራን ጎጆ ጨምሮ የተወሰኑ የስራ ውጤቶቹ አዲስ አበባ በሚገኘውና ከባልደረባው ደራሲና አንትሮፖሎጂስት መስከረም አሰግድ ጋር በከፈተው ዜማ ሙዚየም ውስጥ ይገኛል። ሙዚየሙ እንደ ዳማከሴና አሪቲ የመሳሰሉ ልዩ ልዩ ሀገር በቀል እጽዋትንና ከአንደኛ እስከ አራተኛ ክፍል ድረስ የሚያስተምር የህፃናት ትምህርት ቤት እንደሚገኙበት ይገልጻል።
ሶ ሙዚየም ሲባል አርቱ ጋር ምናምን ጋር የተያያዘ ነው። የኛ ሙዚየም ደግሞ ይለያል፣ ከአርቱ ባሻገር ይለያል። ምክንያቱም ኢንዲጂነስ የጠፉት እንትኖች ኢንዲጂነሶች ወይም አገር በቀል እንትኖች ሙዚየም ናቸው። አሪቲ ለኛ ሙዚየም ነው። አዎ ሙዚየም ናቸው ብለን መንገምን። ቅመማ ቅመሞቹ ሙዚየም ናቸው። እዚህ ውስጥ ያሉ ነገሮች በሙሉ ሙዚየም ነው። እኔነቴን ያሸቱኛል። የጠፉትን ነገር አሁን አንድ ልጅ በእውነት የዞማ ልጅ ሊናገር ይችላል። ሌላ ጋ ሄድና እንትን በል አንድ ሰው ብትጠይቀው አሪቲ ምን እንደሆነ እንኳን አያውቅም። ምክንያቱም አይፈረድበትም። አሪቲ እኔ አላስተላለፍኩም ወይም እሱ አላስተላለፍኩ ወይም አየለ ወይም እንደዚህ አይነት ስሜት በሙሉ ናና እንዴት አይነት እንደሆነ አያውቅም። ጤና አዳም እንዴት ዳማ ከሴል ለምን እንደሚጠቅም አያውቅም ምናምን። አሁን ግን እዚህ ሙዚየም ነው አይደለ? እያንዳንዱን ያያል። የተጻፈ ጽሑፍ አለ ይጠይቃል የኛ እንትኖችም ትሩም ያደርጉ በሙሉ ስለ ኢንዲጂነስ ይነግሩታል ያንን ዕውቀት አግኝቶ አዎ ይሄንን ዕውቀት አግኝቶ እንዲያውቅ ነው የምፈልገው
የኤልያስ የጥበብ አሻራ እንደ አውሮፓና አቆጣጥር በ2019 ዓ.ም በጠቅላይ ሚኒስትር አህብያ አህመድ ግብዣ በአዲስ አበባ ታላቁ ቤተ መንግስት ቅጽር ግቢ በተሰራው የአንድነት ፓርክ ላይ ማርፏል። በተጨማሪም በቁጥር በማያስታውሳቸው የተለያዩ ዓለም አቀፍ የኦፔራ ትዕይንቶች ላይ በሰራቸው አልባሳት መድረኮችና ቅርጾች ላይም ቀርበው አድናቆትን አትርፈዋል።
ኡነተን ድንቅ የፈጠራ ስራ ነው። አንዳንድ ጊዜ ቴክኖሎጂ ውስጥ ጭልጥ ብለን እንጠፋና በሌላ በኩል ያለውን ጉዳት እንዘነጋለን። ህይወት ደግሞ ሁሌም ሚዛንን ጥብቃ መኖርን ትሻለችና እንደ ኤልያስ ያሉ የጥበብ ሰዎች ከተፈጠሩና በቴክኖሎጂ መካከል ያለውን ሚዛን እንድናስተውስ ያደርጉናል። እንግዲህ ዝግጅታችንን ወደ ማጠቃለሉ እየተቃረብን ነው። በምሽቱ እንግዶቻችን የነበሩትን ሁሉንም በአድማጮች ስም እናመሰግናለን። ሊሊ የመሰናበቻ ሙዚቃ ይኖርሻል እርግጠኛ ነኝ?
አዎ አለኝ። በቅርቡ ካደረባት ህመም አገግማ ከቀድሞ ሳቋ ጋር ተመልሳ ያየናት ሐሊማ አብዱራህማን ተውስማኝማ እያለች የምትጫወተውን ዜማን ጋብዝ።
የሰርጋችን ሳይረሳ Betty Fasano e Benita Chicken life at time for some matter
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ።